ብሔራዊ ምርጫ ቦርድ በዜግነትና በመራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ውይይት ማካሄዱን ይመለከታል። ምርጫ ለማድረግ ያህልም ብቻ መደረግ እንደሌለ የምርጫ ቦርድ ሰብሳቢ አስገንዝበዋል ይለናል። እስከዛሬ ከተደረጉ ምርጫዎች የተሻለ ተአማኒነት የሚኖረው ምርጫ ለማካሄድ እንደሚፈልጉም ጨምረው መናገራቸውን ጠቅሶ መለስካቸው አምሃ ተከታዩን አሰናድቷል።
የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው የዜግነትና መራጮች ትምህርት ረቂቅ መመሪያ ላይ ከሲቪክ ማህበረሰብ ድርጅቶች ጋር ግማሽ ቀን የፈጀ ውይይት አካሂዷል። ረቂቁን ያዘጋጁት በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር ጌታቸው አሰፋ የረቂቁን ይዘት ለድርጅቶቹ ተወካዮች ካብራሩ በኋላ ተሳታፊዎቹ የተለያዩ የማበልጸጊያ ሀሳቦችንና ጥያቄዎችን ሰንዝረዋል። ዶክተር ጌታቸው አሰፋ በምርጫ ወቅት የዜግነት ትምህርትና የመራጮች ትምህርት አስፈላጊነትን አስረድተው የሰነዱን ዓላማም ለአሜሪካ ድምፅ ሬዲዮ አብራርተዋል።
የስልጠናው ዋና ዓላማ ምንድን ነው? ዜጎች ችግር ካለም ችግሩን አይተው ችግር አለ ማለት እንዲችሉ አቅም መፍጠር ነው። ችግር ሊኖር ይችላል፣ ግን ዜጎች ህጉ ላይ የተቀመጡትን መብቶቻቸውና ግዴታዎቻቸውን ካወቁ፣ የተቋማቶቹን ስራና ኃላፊነት ካወቁ ችግሮቹን ለመፍታት ጭምር ከፍተኛ ተሳትፎ ስለሚያደርጉ በዚህ ረገድም ማኑዋሉ ከፍተኛ ኮንትሪቢሽን ይኖረዋል።
በውይይቱ ከተሳተፉት መካከል የኢትዮጵያ ፊልም ሰሪዎች ማህበር ቦርድ አባል አቶ ደሳለኝ ኃይሉን የረቂቁን ደካማና ጠንካራ ጎን የሚሉትን ዘርዝረዋል። ረቂቁ በብዙ መንገድ ጥሩ ነው የሚሉት አቶ ደሳለኝ የተዘጋጀው ሰነድ ወደ ህዝብ ዘንድ የሚደርስበት መንገድ በግልጽ አለመቀመጡ አንድ ጉድለት ነው ይላሉ። በተለይም ወጣቱን በማሳተፍ በኩል አዳዲስ ዘዴዎች መታየት እንዳለባቸውም ይጠቁማሉ።
የኢትዮጵያን ፖፕሌሽን ከቋንቋና ከባህል አንጻር ተንትኖ ቢያንስ 15ቱ ብሔረሰቦች የኢትዮጵያን 95% ህዝብ ብዛት ይወክላሉ። በተለይ ደግሞ ወጣቶችን አሁን ሀገሪቱ ካለው የወጣቶች ይሄ ሰላምና መረጋጋት አለመኖር የቦታው ግጭትና ምናምን የመኖር ምናምን አንጻር ወጣቶችን እንዴት በዘመናዊ ቴክኖሎጂዎችን በመጠቀም እንዴት እነሱን ወደዚህ መመለስ ይቻላል። አሁን ከአዲስ አበባ ስትወጣ በየክልሉ ስትሄድ ባለፈው 20 ምናምን ዓመት የተዘራው የዚህ የብሔር ፖለቲካ የፈጠራቸው ጽንፈኝነቶች አሉ፣ ብሔርን ቋንቋን መሰረት ያደረጉ። ስለዚህ እነዚህ ነገሮች በምን አይነት መንገድ አርግቦ ሰነዱ ይሄ እንዴት ዲሞክራቲክ የሚሆነው የስነ ዜጋ ትምህርቱን እንዴት አብሮ አያይዘው አሁን አገሪቱና ህዝቦቿ ወጣቶቹ ያሉበትን ስነ ልቦና ማንነት ወይም ደግሞ አዝማሚያ አይቶ የሚሰጥ ዶክመንት መዘጋጀት አለበት ብዬ አምናለሁ።
ጽጌረዳ ዘውዱ የኢትዮጵያ ወጣቶች ፌዴሬሽን ምክትል ፕሬዚዳንትና የሲቪል ሶሳይቲ ፎረም ስራ አስፈጻሚ ናቸው። ለወጣቱ የህብረተሰብ ክፍልም ይህ ትምህርት ሲሰጥ እንዴት ያለ መንገድ መከተል እንደሚገባ ጠቁመዋል።
እኛም እንደ ወጣት አደረጃጀት ያነሳናቸው ትኩረት ሊሰጥባቸው በተለይ ከትምህርት አሰጣጥ ስትራቴጂ አንጻር ሁሉም ማህበረሰብ ክፍል አንድ አይነት አፕሮች መጠቀም የለብንም። አሰራር ላይ ለምሳሌ ወጣቶችን ትምህርት የምንሰጥበት መንገድ በአንድ አዳራሽ ውስጥ ሰብስቦ ትምህርት ከመስጠት ይልቅ ምን አይነት የተለየ መንገድ ብንጠቀም ነው ሳይሰለች ወጣቱ ጋር ተደራሽ ሊሆን የሚችለው? ለምሳሌ ሶሻል ሚዲያን፣ ማህበራዊ ሚዲያዎች ወጣቶች በየቀኑ እጃቸው ላይ ባለ ነገር ነው ስለሆነ እንደዛ አይነት የተለያዩ ፊልሞችን፣ ቲያትሮችን እንዲገባቸው በሚችል መልኩ ተደራሽ እንዲሆን ቢደረግ የሚል ነገሮችን ግብዓት ሰጥተናል።
ዶክተር ጌታቸው አሰፋ በበኩላቸውም እነዚህ ከውይይቱ የተገኙ ግብዓቶች ሰነዱን ለማበልጸግ ከፍተኛ አስተዋጽኦ እንደሚኖራቸው ገልጸዋል። የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በውይይቱ ማጠቃለያ ላይ ከጋዜጠኞች የተሰነዘሩ ጥያቄዎች ምላሽ ሰጥተዋል። ከቀረቡላቸው ጥያቄዎች አንዱ በአሁኑ ወቅት ቦርዱ ካለበት የስራ ጫናም ሆነ በአገሪቱ ከሚታየው የሰላምና መረጋጋት ችግር አንጻር ቦርዱ የምርጫው የጊዜ ሰሌዳ ወደፊት መገፋት እንዳለበት ቢያምን ይህን ለማድረግ ስልጣን አለው ወይ የሚል ነበረ። ይህን ለማድረግ ቦርዱ ስልጣን እንደሌለው የገለጹት ወይዘሪት ብርቱካን ሊደረግ የሚችለውንም አብራርተዋል።
ምርጫ ለማድረግ ያህል አናደርግም። ምርጫ በዜጎች ደህንነት ላይ በዜጎች ሕይወት ላይ የተባባሰ ሁኔታ ለማምጣት ብለን አናደርግም። ምርጫ የተሻለን ነገር ለማምጣት ነው መደረግ ያለበት። እስካሁን ከተደረጉ ምርጫዎች የተሻለን ተአማኒነት በህብረተሰቡ በአብዛኛው ህብረተሰብ ክፍል ተአማኒነት ያገኘ እንዲሆን አድርገን እነሱን የሚያስፈልጉንን ነገሮች መሬት ላይ አሉ ብለን በእኛም በኩል ባለው አቅም ሊሆን ይችላል፣ በሌሎች ተሳታፊዎችም ሊሆን ይችላል፣ በሰላም ሁኔታም ሊሆን ይችላል፣ እነሱ መኖራቸውን አረጋግጠን ነው የምናደርገው እና የእኛ ዝግጅት ምን ያህል ጊዜ እንደሚፈጅ ያሌሎቹ ምንድነው ተሳታፊዎች ያሉበት ሁኔታ እንዴት እንደሆነ እና ያለው ደግሞ የደህንነት ወይም የሰላም ሁኔታ ምርጫን ለማድረግ የሚያስችል ነው ወይ የሚለውን ግምገማ አይተን በተባለው እኛ ልናደርግ በምንፈልገው በመንግስት በተቀመጠው የጊዜ ሰሌዳ ውስጥ ማድረግ አንችልም ብለን ምናምን ከሆነ ይህንኑ በዝርዝር አስቀምጠን ለሚመለከተው የመንግስት አካል ጥያቄ እናቀርባለን።
የምርጫ ቦርድን መዋቅራዊም ሆነ ሌሎች ለውጦችን በተመለከተ ጥናት እየተደረገ መሆኑን ያስታወሱት ወይዘሮ ብርቱካን ባለፈው ሳምንት በተወካዮች ምክር ቤት የጸደቀው ቦርዱ እንደገና የሚያቋቁም አዋጅም አንዱ የለውጥ መሰረት እንደሆነ አስታውሰዋል። መለስታቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።